Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በፌዴራሉ መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዝዳንት አቶ ሙክታር ከድር ከያዙት የፓርቲ ስልጣን ተነስተዋል።
በጣም የቆየ በኃይለ ሥላሴ ጊዜ የተጀመረ አንድ ተረት አለው። የጉልቻ መለዋወጥ ወጣ አጣፈጥም የለም። ግለሰቦችን ከግለሰቦች መቀያየር ለህዝብ የሚሰጠው ትርጉም የለም።
የኦሮሞ ፌዴራሊስት የስራ አስፈጻሚ አባል አቶ ጥሩነህ ገምታ ናቸው። ዘገባ ይኖረናል። በሌላ ዘገባ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የተባበሩት መንግስታት ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋል።
We are here because right now in crowded camps and cities around the world there are families
ዛሬ እዚህ የተሰበሰብንበት ምክንያቱ በአሁን ወቅት በዓለም ዙሪያ በሚገኙ ከተሞች ብዛት ባላቸው የተጨናነቁ ካምፖች ውስጥ ስደተኞች ስላሉ ነው።
በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የኃይል እርምጃዎችና የተገደሉ ሰዎች ጉዳይ ማነጋገሩን ቀጥሏል።
ኦሮሚያ ውስጥ ከፍተኛ በደል እየደረሰ ነው። ኦሮሚያ ብቻም ሳይሆን ኮንሶ ላይ ያለቁት ሰዎች በጣም የሚያሳዝኑ ናቸው። ጸጥታ ኃይሎች ተኩሶ የገደሉት ነው።
በሰላማዊ ሰልፍ ሰበብ የነበሩ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች ከቁጥጥር እንዳይወጡ፣ አጠቃላይ የህብረተሰቡ ሰላም እንዳይናጋ በሚደረጉት እንቅስቃሴዎች ውስጥ ይህን ከማረጋጋት የህዝቡን ሰላም ከማስጠበቅ አኳያ ከፍተኛ ሚና ነው የነበራቸው።
እነሱ በሚሉትም እኔ ልመንልህና እንሂድ። ስጋት የሆነ ነገር ቢፈጠርና ንብረት ውድመት ተደረሰ ቢባል ሰውን ያህል ክቡር ነገር ንብረት ጋር እኩል ታያለህ እንዴ? በሰው ላይ እኮ ነው የምትተኩሰው እኮ።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ የመንግስት ኮሚኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሐመድ ሰይድና የመኢአድ ተወካዮች ናቸው። በመግቢያችን ላይ ያስደመጥናችሁ ዘገባ አለን።
ሌሎች ዘገባዎችም ይኖሩናል። ጊዜ ከበቃን ሁሉንም እናካፍላችኋለን። በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ የጋቢና ቪኦኤ አድማጮቻችን፣ ለሰዓቱ የተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በኢትዮጵያ ፌዴራል መንግስት የምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚደንት አቶ ሙክታር ከድር ከያዙት የፓርቲ ኃላፊነት ተነስተዋል። እስካሁን በነበረው የኢህአዴግ ልምድ ከተካሄደ ከፌዴራልና ከክልል መንግስት ስልጣናቸውም ሊነሱ ይችላሉ። ከስልጣን ተነሱ የተባሉት ቀድሞውንም በህዝብ አልተመረጡም ያሉት ደግሞ የተቃዋሚ ፓርቲ አመራር የምንፈልገውን ግለሰቦች መለዋወጥ አይደለም ብለዋል። ዝርዝር ዘገባው ከዜና በኋላ ይቀርባል። በዩናይትድ ስቴትስ ፕሬዝዳንትነታቸው ትናንት በተባበሩት መንግስታት አመታዊ የመሪዎች ጉባኤ ላይ የመጨረሻቸውን የሆነውን ንግግር ያሰሙት ፕሬዝደንት ባራክ ኦባማ በመተባበር አስፈላጊነት ላይ ጫና ሰጥተዋል። ሚስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋል። የዚህ ዜና ዝርዝርም በኋላ ይቀርባል። ኢንዶኔዥያ ውስጥ ዛሬ ረቡዕ ነፋስ ቀላቅሎ የወረደ ኃይለኛ ዝናብ በትንሹ 20 ሰዎች ገደለ። የሀገሪቱ በርካታ ደሴቶችንም አጥለቅልቋል። ጃቫ በሚባለው የሀገሪቱ ትልቅ ደሴት ከሁለት ሜትር ከፍታ በላይ ሞልቶ እንደነበረም ባለስልጣናት ገልጸዋል። 16 ሰዎች መሞታቸውን የተረጋገጠ ሲሆን ሌሎች 8 ደግሞ የደረሱበት አልታወቀም። ለሶሪያ የታቀደው የተባበሩት መንግስታት ድርጅት የሰብአዊ እርዳታ በጫነ ኮንቮይ ላይ በዚህ ሳምንት መግቢያ ገደማ አሌፖ አቅራቢያ በደረሰው ጥቃት እጃቸው እንደሌለበት ያሰሙት ማስተባበያ የሩሲያና የሶሪያ ባለስልጣናት ዛሬም እንደቀጠሉ መሆናቸውን ተሰማ። የአይን ምስክሮችና የአስቸኳይ ጊዜ ሰራተኞች እንደገለጹት ግን 31 እርዳታ በጫነ ኮንቮዮች ላይ ከ20 የሚያንሱ የሚሳይል ጥቃቶች ለ2 ሰዓታት ተካሂዷል ብለዋል። ቱርክ ውስጥ በሚገኘው የእስራኤል ኤምባሲ ደጃፍ አንድ ጩቤ የያዘ አጥቂ ጥቃት ከመፈጸሙ አስቀድሞ በቱርክ ፖሊሶች መገደሉን የእስራኤል ባለስልጣናት አስታወቁ። የእስራኤል ውጭ ጉዳይ ሚኒስቴር ቃል አቀባይ ኢማኑኤል ናሃንሶን በመግለጫቸው እንዳመለከቱት አጥቂው በማንም ላይ ጉዳት አላደረሰም ብለዋል። ለሰዓቱ ያዘጋጃቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔ መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በፌዴራሉ መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሙና የኦሮሚያ ክልል ፕሬዝዳንት አቶ ሙክታር ከድር ከያዙት የፓርቲ አባልነት ተነስተዋል። እስካሁን በነበረው የኢህአዴግ ልምድ ከተካሄደ ከፌዴራልና ከክልል መንግስት ስልጣናቸውም ሊነሱ ይችላሉ። ከስልጣን ተነሱ የተባሉት ቀድሞውንም በህዝብ አልተመረጡም ያሉት የተቃዋሚ ፓርቲ አመራር የምንፈልገው የግለሰቦችን መለዋወጥ አይደለም ብለዋል። እስክንድር ፍሬው ተከታዩን ዘገባ ይዟል።
ይህ በኦሮሚያ ክልል የተቃውሞ እንቅስቃሴ ከተጀመረ ከፍተኛው ሹምሽር ነው። የኦህዴድ ጽፈት ቤት ኃላፊ የነበሩት አቶ ዳባ ደበሌ ከኃላፊነት ዝቅ ሲደረጉ ከፍተኛ ተብሎ ተጠቅሷል። በዚያ መለኪያ ከሄድን አሁን የተነሳው ቢሮ ራሱ ነው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ የግንባሩ አባል የሆነ ድርጅት ሁለቱንም ሊቀመንበሮቹን በስልጣን ዘመን መሃልና በአንድ ጊዜ ሲያሰናብት አይታወቅም። በኦህዴድ ግን ይህ እውን ሆኗል። ድርጅቱ ለአገር ውስጥ የመገናኛ ብዙሃን በላከው አጭር መግለጫ ይህንኑ አረጋግጧል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበር አቶ ሙክታር ከድርና ምክትላቸው ወይዘሮ አስቴር ማሞ ከኃላፊነት የተነሱት በራሳቸው ፈቃድ መሆኑንም ድርጅቱ የላከው መግለጫ አመልክቷል። ሰሞኑን በተካሄደው የተሐድሶ ስብሰባ ላይ ከኃላፊነት ለመነሳት ለማዕከላዊ ኮሚቴው ጥያቄ ማቅረባቸውንም ነው የጠቀሰው። በመተካቸው አቶ ለማ መገርሳ ሊቀመንበር፣ ዶክተር ወርቅነህ ገበየው ደግሞ ምክትል ሊቀመንበር ሆነው መመረጣቸውንም አስታውቋል። እስካሁን በነበረው የኢህአዴግ አሰራር ከፓርቲ ኃላፊነት የሚነሱ ሰዎች ከፌዴራልና ከክልል ስልጣን መነሳታቸውም የተለመደ ነው። እናም ከኦህዴድ ሊቀመንበርነት የተነሱት አቶ ሙክታር ከኦሮሚያ ክልል ፕሬዝዳንትነትም ሊነሱ ይችላሉ። የኦህዴድ ምክትል ሊቀመንበርና በፌዴራል መንግስቱ ካቢኔ ምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ እንደዚሁም የሲቪል ሰርቪስና የሰው ሀብት ልማት ሚኒስትር የሆኑት ወይዘሮ አስቴር ማሞም እንደዚሁ በዚህ ኃላፊነት ላይ ቀጥሉ ይችላሉ። በተለይ አቶ ሙክታር ከድር በአጭር ጊዜ ውስጥ ለከፍተኛ ስልጣን የበቁና በኢህአዴግ አመራሮች ዘንድም ተቀባይነት እንዳላቸው የሚነገርላቸው ናቸው። በፌዴራል መንግስቱ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እንዲሁም የሲቪል ሰርቪስ ሚኒስትር ሆነው አገልግለዋል። ተመልሰው ወደ ክልል የተላኩት የቀድሞው የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዝዳንት አቶ አለማየሁ አቶምሳ ከዚህ ዓለም በሞት መለየታቸውን ተከትሎ ነው። በኦሮሚያ ክልል የተነሳው የተቃውሞ እንቅስቃሴም ከእርሳቸው የፕሬዝዳንትነት ዘመን ጋር ተገጣጥሟል። ከኦህዴድና ከክልሉ ባለስልጣናት ተጨማሪ መረጃና ቃለ ምልልስ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ግን በጉዳዩ ላይ አስተያየት ሰጥቷል። የግለሰቦች መለዋወጥ ሲሉ ነው የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩ ነገምታ እርምጃውን የገለጹት።
ለእንደዚህ አይነት ጉዳይ የኢትዮጵያ ሕዝብ በጣም የቆየ በኃይለ ሥላሴ ጊዜ የተጀመረ አንድ ተረት አለው። የጉልቻ መለዋወጥ ወጣ አጣፍጥም የምል ግለሰቦችን ከግለሰቦች መቀያየር ለሕዝብ የሚሰጠው ትርጉም የለም። ለሕዝብ የሚሰጠው ትርጉም ቢኖር የስርዓት ለውጥ ነው። የእኛ ፓርቲም እንደ ፓርቲ ሕዝባችንም እንደ ሕዝብ የሚፈልገው የግለሰቦች ቦታ መለዋወጥ ሳይሆን የስርዓት ለውጥ ነው።
እዚህ ላይ አቶ ጥሩነ እስቲ ፖለቲካዊ እንድምታውን እንመልከት። አቶ ሙክታር ከድር በኢትዮጵያ ፌዴራል መንግስት ውስጥ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ፣ የሲቪል ሰርቪስ ሚኒስትር የነበሩ ከፍተኛ ስልጣን ላይ የነበሩ በኋላም የቀድሞውን የኦሮሚያ ፕሬዝዳንት የአቶ አለማየሁ አቶምሳን መሞት ተከትሎ ኦሮሚያን በፕሬዝዳንትነት እንዲያስተዳድሩ የተሾሙ ናቸው እና አሁን ከዚህኛውም ኃላፊነታቸው ተነስተዋል። ወይዘሮ አስቴር ማሞም እንደዚሁ የአቶ ሙክታርን ቦታ ቀደም ሲል አቶ ሙክታር ይዘውት የነበረውን ቦታ ተክተው ሲሰሩ የቆዩ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪና የሲቪል ሰርቪስ ሚኒስትር የሆኑ ከፍተኛ ባለስልጣን ናቸው እና ምንድን ነው ፖለቲካዊ እንድምታው? ለምን ይህ ተደረገ ብለው ያስባሉ እርስዎ?
እንደዚህ አይነት የሹምሽር መሾም መሻር የመሳሰሉት ነገሮች አንድምታቸው ፓርቲው እየከሰረ ወይም እየበረከተ መምጣቱን ነው የሚያመለክተው። ህዝባዊ ጥያቄዎች እያየሉ መምጣታቸው፣ ህዝባዊ ግፊት፣ ህዝባዊ እንቅስቃሴ እያየሉ መምጣታቸው ነው የሚያመለክተው። ተገዢዎች ወይም ህዝቡ እንደ ቀድሞ መገዛት አለመፈለጉ ብቻ ሳይሆን ገዢዎች ራሳቸው እንደ ቀድሞ ህዝቡ መግዛት አለመቻላቸውን ነው የሚያመለክተው። እና
እዚህ ላይ ግን ሌላ ጥያቄ ላንሳ። እንግዲህ በኢህአዴግ አሰራር እስካሁን እንዳየነው ሰዎች ከፌደራል መንግስትም ሆነ ከክልል ኃላፊነታቸው ከመነሳታቸው በፊት መጀመሪያ ከፓርቲ ስልጣን ነው እንዲለቁ የሚደረገው። እንድምታው ይሄ ነው። እነኚህ ሁለት ሰዎች በዚህ መንገድ ከፓርቲ ስልጣን ከለቀቁ በኋላ የፌደራል ወይም የክልል መንግስት ኃላፊነታቸውን ይዘው ላይቀጥሉ የሚችሉበት እድል ሰፊ ነው እና እርሶ ህዝባዊ ቁጣ እያየለ በመምጣቱ የሚል አገላለጽ ተጠቅመዋል። በእርሶ እምነት የኦሮሚያ ህዝብ የማይፈልጋቸው ተነስተው ህዝቡ የሚፈልጋቸው በነጽጽር ማለት ነው ወደ ስልጣን መጡ የሚል ነው አስተያየቶት? እሱን ግልጽ እንዲያደርጉልኝ ነው።
በግለሰብነታቸው የተሾሙትንም ሆነ የወረዱትን ህዝብ የመረጣቸው አይደሉም። ስለዚህ ህዝብ የሚፈልጋቸው አይደሉም። ነገር ግን በዚህ አይነት ሁኔታ ትንሽ እፎይታ ያስገኝላቸው እንደሆነ ወይም ማስተንፈሻ መንገድ መፈለጋቸው አይነት ነገር ኦህዴድ ማለት እኛ እንደምንረዳው ከሆነ የኦሮሞ ህዝብን ወክለው በኢህአዴግ ውስጥ ያሉ ሳይሆን የህዋትን አላማ ለማስፈጸም በኦሮሚያ ውስጥ የተወከለ ድርጅት አድርገን ነው የምንመለከተው።
በቅርቡ ስብሰባ ያካሄደው የኢህአዴግ ምክር ቤት በዚህ አመት መጀመሪያ የሚተገበሩ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። እንደዚህ አይነት እርምጃዎች በሌሎችም ክልሎች ሊቀጥሉ እንደሚችሉ የተቃዋሚ ፓርቲዎች ይገምታሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sorarren Gabina VOA
Shirin Gabina
Blashangul 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 Zegabina Zegabina Blashangul
ከአዲስ አበባ በቀጥታ ወደ ኒውዮርክ ነው የምናመራው። በዩናይትድ ስቴትስ ፕሬዝዳንትነታቸው ትላንት በተባበሩት መንግስታት አመታዊ የመሪዎች ጉባኤ ላይ የመጨረሻው የሆነውን ንግግር ያሰሙት ፕሬዝዳንት ባራክ ኦባማ በመተባበር አስፈላጊነት ላይ ጫና ሰጥተዋል። ሚስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋል። ባልደረባችን ሄኖክ ሰማግዜር በስፍራው ይገኛል። ይህንን ዘገባ እሱ ነው የሚያደርሰን። ለእኛ ደግሞ እዚህ መስመር ላይ ይገኛል። አሁን ጋቢና መጥቷል። ሄኖክ እንደምን አመሸ?
እንደምን አመሻችሁ ጽዮንና መስታወት።
ጥሯ ደህና አምሽተናል።
ኒውዮርክ እንዴት ናት?
ኒውዮርክ በጣም ግሩም ናት። ኒውዮርኬ እላታለሁ እኔ።
አዎ ያንተ ወርቅ ናት።
በመግቢያው እንዳላችሁት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የመጨረሻው እንደሆነ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግራቸውን አሰምተዋል። የዚህን አመት ጠቅላላ ጉባኤ በሁለት ቃል እንዲያው አሳጥሮ ለመናገር ቢቻል ስደተኞችና ፍልሰተኞች የሚል ነው። የስደተኞችና የፍልሰተኞች ጉዳይ የዓለምን መንግስታት እንደዚሁም ደግሞ የፖሊሲ አውጪዎች በጣም ያስጨነቀ ጉዳይ ነው። በዚህ የተባበሩት መንግስታት ጠቅላላ ጉባኤ ላይ የተቀናጀ ዓለም አቀፋዊ እንቅስቃሴ እንዲጀመር ነው፣ ተግባራዊ የሆነ እንቅስቃሴ ለማድረግ ነው በዝግ መሪዎች ሲነጋገሩ የነበሩት፣ በይፋም ደግሞ ባደረጉት ንግግር ያስታወቁት። ፕሬዚዳንት ባራክ ኦባማ ያሉት እንስማ።
We can choose to press forward with a better model of cooperation and integration.
ባሁን ወቅት ለሁላችንም የቀረበ አንድ አማራጭ አለ ብያምናለሁ። በተሻለ ትብብርና የአንድነት መንፈስ ወደፊት መራመድ ወይም ወደ ቀድሞ በዘር በጎሳና በሃይማኖት ወደተከፋፈለና በመጨረሻም ወደ ግጭት የሚያመራ ዓለም ማፈግፈግ አማራጫችን ሊሆን ይችላል።
ሄኖክ እንግዲህ የፕሬዚዳንት ባራክ ኦባማ ንግግርን ሰምተናል። እስቲ ከአነሳኸው ጉዳይ ጋር ወደሚያያይዘው ሪፖርት ሂድልን።
እንግዲህ ከዚህ ጋር ተያይዘው ፕሬዚዳንት ባራክ ኦባማ በስፋት ያነሱት ጉዳይ ምንድን ነው? ስደተኞችና ፍልሰተኞችን ከቀያቸው ከየሀገሮቻቸው የሚያስወጧቸውን ምክንያቶች ዘርዝረዋል። ከግጭትና ግጭትን በማስወገድ በጦርነት የሚታመሱ አካባቢዎች የሚኖሩ ሰዎች ደግሞ በተለይ ሰላማዊ ሰዎች ጥበቃ እንዲደረግላቸው የሚያስችሉ ዓለም አቀፍ መርሆች እና እንደዚሁም ደግሞ አሰራሮች እንዲኖሩ ያሰፈሩበት ሁኔታ አለ። ይሄ ብቻ አይደለም፣ የከባቢ አየር ለውጥ እና ደግሞ የተፈጥሮ አደጋዎች የሚደቅኗቸውንም ፈተናዎች አስመልክቶ ሰፋ ያለ ንግግር አድርገዋል። ፈተናው ትልቅ ነው ነው ያሉት ፕሬዚዳንት ባራክ ኦባማ።
We are here because right now in crowded camps and cities around the world there are families
ዛሬ እዚህ የተሰበሰብንበት ምክንያቱ በአሁን ወቅት ባለም ዙሪያ በሚገኙ ከተሞች ብዛት ባላቸው የተጨናነቁ ካምፖች ውስጥ ስደተኞች ስላሉ ነው። ከዳርፉር የተፈናቀሉ ቤተሰቦች ቻድ ውስጥ አሉ። ፍልስጤማውያን በሊባኖስ፣ የአፍጋን ስደተኞች ፓኪስታን ውስጥ ይገኛሉ። የኮሎምቢያ ስደተኞች ኢኳዶር ውስጥ በአስርታት ለሚቆጠሩ አመታት እየተሰቃዩ ነው። በዚያ ያሉ ስደተኞች በራሽን የሚሰጣቸውን ምግብ እየበሉ አንድ ቀን የራሳቸው ቤት እንደሚኖራቸው በማለም ነው የሚኖሩት።
እንግዲህ ጽዮን፣ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ብቻ ሳይሆኑ የዓለም መሪዎች በዚህ ጉባኤ ላይ ተግባራዊ እንቅስቃሴ ምን ሊያደርጉ እንዳሰቡ አስታውቀዋል። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ የመጀመሪያውን የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸውን አሰምተዋል። በዚህ ንግግራቸው ወቅት ብሪታንያ በጣም ሰፊ የሆነ መጠነ ሰፊ የሆነ ሰላምን በማስፈንና እንደዚሁም ደግሞ ሰዎች የስራ እድል የሚያገኙበትን መንገድ የሚፈጥር መርሃ ግብራቸውን ይፋ አድርገዋል። በዚህም መሰረት ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብ ነው ይፋ ያደረጉት። ወደ 20 ሚሊዮን ፓውንድ የሚሆነው በኬንያ ከዳዳብ የስደተኞች መጠለያ ጣቢያ ወደ ሀገራቸው ወደ ሶማሊያ የሚመለሱ ስደተኞችን መልሶ ለማቋቋም የሚውል ነው። ለኢትዮጵያ ደግሞ ወደ 80 ሚሊዮን ፓውንድ ለኤርትራውያን ፍልሰተኞችና ስደተኞች የስራ እድል ኢትዮጵያ ውስጥ የሚፈጥር ነው።
We should be clear that there is nothing wrong with the desire to migrate for a better life.
የተሻለ ህይወት ፍለጋ ወደ ሌላ ሀገር በመፍለስ ፍላጎት ላይ ምንም ስህተት እንደሌለ ግልጽ ልንሆን ይገባል። ቁጥጥር የሚደረግበት ህጋዊና ያለ ችግር የሚፈጸም ፍልሰት ለየሀገሮቻችን ምጣኔ ሀብት እድገትም አስተዋጽኦ ይኖረዋል። በዚያ አንጻር ግን ሀገሮችም ድንበሮቻቸውን የመቆጣጠር አቅሙ ሊኖራቸው ይገባል።
እንግዲህ የዓለም መሪዎች የአፍሪካ መሪዎችም ጭምር በየግላቸው ማድረግ የሚችሉትን ስደተኞችን መቀበል የሚችሉ ስደተኞችን መቀበል አልፎም ደግሞ መልሶ በማቋቋም ስራ መሳተፍ የሚችሉ ሁሉ ቃላቸውን ሲሰጡ ነው የቆዩት። በተለያዩ ሰፊ የሆነ እስከዛሬ ድረስ በቀጠለ ውይይት የቱርክ ፕሬዚዳንት ረጀብ ጠይብ ኤርዶዋን ሀገራቸው ሰብአዊነት ስለሚሰማት ለችግሩ ቅርብ በመሆኗ የሚሰጡትንም እርዳታ ይፋ አድርገዋል።
The West may not, the rest of the world may not, but we will keep on admitting them in.
የምዕራቡ ዓለም ወይም ቀሪው ዓለም ላያደርገው ይችል ይሆናል። እኛ ግን ሰብአዊ ፍጥሯን በመሆናችን ምክንያት እናም ይህን መሰሉ ግፍ በህዝቦች ላይ እየደረሰ ዝም ማለት ስለማንችል እንዲገቡ መፍቀዳችን ይቀጥላል። አምባገነኖችንና ጭቆናን ለሚሸሹ በራችንን ክፍት እናደርጋለን።
እንግዲህ ይሄን ይመስላል የተባበሩት መንግስታት ድርጅት የሰሞኑ ቆይታ። እንግዲህ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አርብ እንደሚናገሩ መርሃ ግብሩ ያስረዳል። በቀጥታኛም ከተባበሩት መንግስታት ድርጅት ዘገባ እናቀርባለን፣ እንድትከታተሉ እንጋብዛለን። ፌስቡክም ላይ አቶ ያ ማሪክ ላይ በቀጥታ ዘገባ እናቀርባለን።
እናመሰግናለን ሄኖክ። እዚህ ባትኖርም እንዳለ አድርገን እንቆጣለን።
ኒውዮርክን ሰላም ፈልልኝ።
በሉ መልካም ምሽት።
መልካም መልካም ምሽት። አቂመ ቆፊ ኩቻል ናፍቲ ሰና ቀቦቺ ቀልቢ ጋሃከ ቸቤኖ ወህላ ቀቦ እንቱ ቀንደን
hello jigjiga hello goday hello qabri dahar hello dhagax buur hello diri dhabe hello shini gabina voa gabina 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 waxaad dhageysanaysaan gabina voa gabina gabina gabina
የጸጥታ ኃይሎች ጨዋ የሆነው የኢትዮጵያ ህዝብ ላይ ይተኩሳሉ ይገድላሉ ያሉት ተቃዋሚዎች ተጠያቂዎቹም የመንግስት የፖለቲካ መሪዎች እንደሆኑ አስታውቀዋል። እንዲህ አይነቱ ጥያቄ የሚያነሱት የነውጥ እንቅስቃሴው በቁጥጥር ስር መዋሉ ያልተመቻቸው ናቸው ያለው ደግሞ የኢትዮጵያ መንግስት ነው። በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የኃይል እርምጃዎችና የተገደሉ ሰዎች ጉዳይ ማነጋገሩን ቀጥሏል። እስክንድር ፍሬው በዚህ ዙሪያ ዘገባ አለው።
ከአገራዊ የፖለቲካ ድርጅቶችና ተቋማት እስከ አህጉራዊና ዓለም አቀፍ ድርጅቶች የኢትዮጵያ የተቃውሞ እንቅስቃሴና ያስከተለው ጉዳት አሳሳቢ መሆኑን ቀጥሏል። ጉዳዩ አሳሰበን ያሉ የተለያዩ ወገኖች ያወጧቸው መግለጫዎች ያስተላልፏቸው ጥሪዎች በተለይ አንድ ነገር ላይ አተኩረዋል። በተወሰደው እርምጃ በተገደሉ ሰዎች ቁጥር ላይ ድምዳሜ ላይ ከመድረስ የተቆጠበው የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ሁኔታው በአስቸኳይ እንዲጣራ ጥሪ አቅርቧል። ተቀሩት ተቋማትና ድርጅቶች የሚበዙት ግን መንግስት ከመጠን ያለፈ የኃይል እርምጃ መውሰዱን ገልጸዋል። በአገር ውስጥ ከመንቀሳቀሱ የተቃዋሚ ፓርቲዎች አብዛኛዎቹም ይህንን አቋም ይጋራሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የጸጥታ ኃይሎቹ ያልተመጣጠነ የኃይል እርምጃ ለመውሰዳቸው ጥርጥር የላቸውም።
ኦሮሚያ ውስጥ ከፍተኛ በደል እየደረሰ ነው። ኦሮሚያ ብቻም ሳይሆን ኮንሶ ላይ ያለቁት ሰዎች በጣም የሚያሳዝኑ ናቸው። ጸጥታ ኃይሎች ተኩሶ የገደሉት ነው። ይሄን ህብረተሰብ ምንም ባልታጠቀው ህብረተሰብ መካከል እንደዚህ ወታደር ልኮ ማስገደል ማለት ምን ማለት ነው? ሀገራችን የሚያሳየው ምንድነው? በወታደራዊ ኃይል አገዛዝ እንጂ ሰላማዊ በሆነ ሁኔታ ላይ አይደለም ያለ ነው። መንግስት አለ ብለን የምንደመድመው በሰላማዊ መንገድ ሰላም በሆነ ሁኔታ ህዝብ የሚኖርበት በሰላም ወጥቶ የሚገባበት አገር ሲኖር ነው። ይሄ በሌለበት ሁኔታ ላይ ነው አሁን ያለውና የጸጥታ ኃይሉ የሚወስደው እርምጃ በጣም የከፋ የመረረ ህዝብን በጣም የሚያስደነግጥ ዓለምን የሚያስደምም ነው በጠቅላላ እየተካሄደ ያለውና ስለዚህ ምንም ወታደሩ በጠቅላላው የሚወስደው እርምጃ ዘግናኝ ነው። ያገኙትን ይደበድባሉ፣ እንደ እባብ ይቀጠቅጣሉ። አንድ ትልቅ ሰውን እንደገና በዱላ ደብድቡ እንደ እባብ ከተኛ በኋላ እዛ ላይ መምታት ምን ማለት ነው? ኢሰብአዊ የሆነ ሁኔታ ሁሉ እየተፈጸመ ነው።
የጸጥታ ኃይሎች የሚተኩሱት ጨዋነቱ በተመሰከረለት ህዝብ ላይ ነው የሚሉት ደግሞ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ናቸው። በህዝብ ላይ መተኮስን የግድ የሚል ምንም አይነት ሁኔታ እንዳልነበረም ይናገራሉ።
በጣም እርግጠኛ ሆኜ ነው የምነግርህ፣ አልነበረም። አንድ ሌላውን ተው ደግሞ ጥሩ፣ እነሱ በሚሉትም እኔ ልመንልህና እንሂድ። ስጋት የሆነ ነገር ቢፈጠርና ንብረት ውድመት ተደረሰ ቢባል ሰውን ያህል ክቡር ነገር ንብረት ጋር እኩል ታያለህ እንዴ? በሰው ላይ እኮ ነው የምትተኩሰው እኮ። ሰው እኮ ነው እየገደልክ ያለው። ንብረት ወደ መብለ ትተኩሳለህ እንዴ? ሰላማዊ የሆኑ የአድማ መበተኛ ሂደቶችን ነው መጠቀም ያለብህ። ውሃ መርጨትም ብያለሁ፣ ይሄ አስለቃሽ ጋዝም መጠቀም ብያለሁ። ሌላ እና ጥይት መተኮስም ምን አመጣው ነው? እኛ
የጸጥታ ኃይሎቹ ህይወት ራሱ አደጋ ላይ ነበር ይላሉ የመንግስት ባለስልጣናት። ራሳቸውን ለአደጋ እያጋለጡ ከታጠቁ ሰልፈኞች ጋር ነው የተጋፈጡት ይላሉ።
እንግዲህ መንግስት የራሱን ዲፌንድ ለማድረግ ነው። ይሄ ከሆነ አሁን እኔ የለም አይደለም ብልህም መንግስት ነው ቢልህ እስኪ እንግዲህ ወኔ ካለው መንግስት በገለልተኛ አካል እንዳጣራ እስኪ ይፍቀድ። በቃ በገለልተኛ አካል ይጣራ። እኛም ስህተት ካለን ስህተታችንን አድሚት እናደርጋለን። መንግስትም ስህተት ካለው ውስጥ እንዲቀበል። ይህን ካለ እውነት ወኔ ካለው በገለልተኛ አካል ይጣራ። ዞሮ ግን ሙሉ በሙሉ አሁን ላለው መተራመስ፣ አሁን ላለው ግድያ፣ አሁን ላለው የህዝብ ሮሮ፣ አሁን ላለው የህዝብ ለቅሶ፣ አሁን ላለው የህዝብ ዋይታ ተጠያቂ ስርዓቱ ነው። የፖለቲካ መሪዎች
የኢትዮጵያ መንግስት እንደዚህ አይነት አስተያየቶችን አይቀበልም። በመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት የጸጥታ ኃይሎቹ በህዝብ ላይ የሚደርሰው አደጋ እየከፋ እንዳይሄድ አድርገዋል።
አንዳንድ የነበሩ ነውጦች አሉ። በሰላማዊ ሰልፍ ሰበብ የነበሩ እንቅስቃሴዎች አሉ። በዚህ ረገድም እነዚህ እንቅስቃሴዎች ከቁጥጥር እንዳይወጡ በሰው ህይወት ላይ የሚደርሰው አደጋ እየከፋ እንዳይሄድ፣ የንብረት ውድመት እንዳይከሰት፣ አጠቃላይ የህብረተሰቡ ሰላም እንዳይናጋ በሚደረጉት እንቅስቃሴዎች ውስጥ ይህን ከማረጋጋት የህዝቡን ሰላም ከማስጠበቅ አኳያ ከፍተኛ ሚና ነው የነበራቸውና በዚህ ረገድ ይህንን በቁጥጥር ስር ለማዋል በራሳቸው ባደረጉት እንቅስቃሴ ይህ ያልተመቻቸው ኃይሎች በትክክል አሉ፣ በግላጭ አሉ። ይህንን ቁጥጥር ስር ከማዋል አኳያ እንዲረጋጋ የማይፈልጉ ኃይሎች አሉ። በዘላቂነት እርስ በርስ እንድንናከስ፣ እርስ በርስ እንድንናቆር፣ የማያባራ ብጥብጥ ውስጥ እንድንገባ የሚፈልጉ ኃይሎች ይሄ ሰላምና መረጋጋት እንዲመጣ አይፈልጉም እና በዚህ ረገድ የጸጥታ ኃይሉ ላይ የሚያነሷቸው አንዳንድ ጥያቄዎች አሉ።
የተቃዋሚ ድርጅቶች ከእንደዚህ አይነቱ ሁኔታ ፖለቲካዊ ትርፍ ለማግኘት ይሯሯጣሉ ሲሉም አቶ መሐመድ ይወነጅላሉ።
ይሄ ፖለቲካ ትርፍ የሚገኝበት ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ የዜጎች ጉዳይ ነው፣ የሰላም ጉዳይ ነው። በተለያዩ አካባቢዎች ላይ የተፈጠሩ ግጭቶች የማርገብ የማረጋጋት ከህብረተሰቡ ጋር ተነጋግሮ ችግሮችን የመፍታት በችግሮቹ ዙሪያ የጋራ መግባባት የመድረስ ህብረተሰቡ የመፍትሄ አካል ሆኖ ከመንግስት ጋር የመስራት ጉዳይ፣ ዲሞክራሲውን የማስቀጠል ጉዳይ፣ ሰላሙን አስተማማኝ የማድረግ ጉዳይ ነው የሚሆነው እንጂ በዚች አጋጣሚ የተወሰነች የፖለቲካ ትርፍ አገኛለሁ ብሎ የመንቀሳቀስ ጉዳይ አይደለም።
እናም መንግስት ስለ ጉዳዩ የሚሰጠው መረጃ የሚጠቅሰው ማሳያ በፖለቲካ ድርጅቶች በኩል ካለው የተለየ ነው። የጸጥታ ኃይሎች በዚህ ግጭት ወቅት ያሳዩት ትግስት ከፍተኛ መሆኑን የገለጹት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት የሰማሁት በማለት ምሳሌም ጠቅሰው ነበር።
አንድ ምሳሌ ትናንት የሰማሁት ነበር። አንድ ወጣት በጣም ገንፍሎ መጥቶ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ለአሁኑ ተሸንፌያለሁ፣ መሳሪያ ይዣለሁ ግን አልመታህም። ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፈው የላኩት።
በተመሳሳይ አገላለጽ የሰማሁት ሲሉ ጠቅላይ ሚኒስትሩ ካነሱት ተቃራኒ የሆነ ምሳሌ የጠቀሱት ደግሞ የቀድሞው የኢትዮጵያ ፕሬዝዳንትና በኋላም የተቃዋሚ መሪ ዶክተር ነጋሶ ጊዳዳ ናቸው።
ከደንብ ዶሎ አንድ ወሬ የሰማሁት አርብ ማታ ሶስት ልጆች ቁጭ ብለዋል፣ 15 16 ልጆች እና ወታደር ነው እዛ አካባቢውን የሚቆጣጠረው። እና ወታደሮችን ሲያዩ ይሸሻል አንዱ ሲሸሽ ይተኮስበትና ይገደላል አርብ ማታ። እነዚህን አይነት ሁኔታዎች ስታይ የሰው ነፍስ የሰው ዋጋ ምንድን ነው? በዚህ ሀገር እንደዚህ የሚሆን ከሆነ
ደረሱ የተባሉ ጉዳቶችን በተመለከተ በተቃዋሚዎች የሚሰጠው መረጃ ከመንግስት ከሚሰጠው ምላሽ የተለየ ነው። እንዴት ይጣራ በማን ይጣራ በሚለውም አይስማሙም። በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ፕሮግራማችንን በያላችሁበት ሆናችሁ የምትከታተሉ መስታወት ትንሽ ሰዓት አለንና አንድ ሙዚቃን ጋብዛቸው።
አሁን ጋብዝ ምን መረጥሽ? ወይስ ማን ነው ሱራፌልን ይመረጣል?
ያው ዲጄ ፋቱ ሱራፌልን ይመረጣልን። የተመስገን ገብረ እግዚአብሔር ኢትዮጵያ የሚል አዲሱ ከሁለት ዓመት በፊት ያወጣው አልበም ላይ ያለ ይመስለኛል። እሱን ክራሲ ደረደ ገበሮ ሲመታ ኢትዮጵያ ባምባ ሰላንቾ የባቲና ትዝታ ኢትዮጵያ ባገራችን ቅኝት በጥንቱ ጨዋታ ኢትዮጵያ ኢትዮጵያ ኢትዮጵያ
እንግዲህ የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አድማጮቻችን
በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳቸው የምሸነው እኔ መስታወት አድራጋውና
ጽዮን ግርማንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟቸው የሰመረ ይሁን እያልን እንሰናበታለን። ዲጄ ፋትሱ ሱራፌል እዚህ ሙዚቃን በመምረጥ አብሮናለ። እሱ ከመረጠው የተመስገን ገብረ እግዚአብሔር ሙዚቃ ጋር እንተዋችሁ። ጥንታዊት ኢትዮጵያ የቃል ኪዳን ምድር፣ የሰላም ማደሪያ፣ የአንድነት የፍቅር የሰው ዘር መገኛ፣ የምድራዊ ፍጡር ቀደምት ስልጣኔ፣ የታሪክ መዘክር ማናት እናቴ ኢትዮጵያ እናቴ ኢትዮጵያ ማናት አለሜ ኢትዮጵያ እናቴ ኢትዮጵያ ማናት እናቴ ኢትዮጵያ እናቴ ኢትዮጵያ ማናት እናቴ ኢትዮጵያ እናቴ በገና ዋሽንቱ ማሲንቆ እምብልታ ኢትዮጵያ ክራር ሲደረደር ከበሮ ሲመታ ኢትዮጵያ ባምባ ሰላንቾ የባቲና ትዝታ ኢትዮጵያ ባገራችን ቅኝት በጥንቱ ጨዋታ ኢትዮጵያ